ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 14 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ጥር 14 ቀን 416 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በየሳምንቱ አርብ የሚቀርበውን የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የወያኔ ከፍተኛ መሪዎች የነበሩና የሌተናንት ጀነራል ማዕረግ የነበራቸው ጻድቃን ገብረትንሳኤና ታደሰ ወረደ እንዲሁም የመለሰ የደህንነት አማካሪ የነበረው ጸጋዬ በርሄ ዋልድባ ገዳማ አካባቢ በሚገኘው ዋሻ ውስጥ ከተባቂዎቻቸው ጋር በሰራዊቱ የተከበቡ መሆናቸውን ከአገዛዙ ቅርብ የሆኑ ምንጮች ዘግበዋል። እንጻድቃን እጃቸውን እንዲሰጡ ተደጋጋሚ ጥሪ እየቀረበላቸው ሲሆን በተሰጣቸው የሰዓት ገደብ እጃቸውን የማይሰጡ ከሆነ እርምጃ ሊወሰድባቸው እንደሚችል ተገልጿል። በሌላ ዜና በትግራይ የነበረው ጦርነት ተከትሎ በርካታ የግልና የመንግስት መኪኖች መዘረፋቸውን የአካባቢው የመንገድና የትራንስፖርት ቢሮ አስታውቋል። መኪናቸው የተቃጠለባቸውና የጠፋባቸው በርካታ ግለሰቦች ጉዳታቸውን ያመለከቱ ሲሆን ከነዚህ መኪናዎች መካከል የተወሰኑት በመከላከያ ኃይል እጅ የሚገኙ መሆናቸውም ተገልጿል። እስካሁን ድረስ እስከ 700 የሚደርሱ ዜጎች የግል መኪኖቻቸው መቃጠላቸውንና መዘረፋቸውን ያመለከቱ ሲሆን የተሽከርካሪዎቹ መዘረፍና መቃጠል በትግራይ የትራንስፖርት እንቅስቃሴ ላይ ከፍተኛ ችግር ማስከተሉ ታውቋል። በሌላ በኩል በተባበሩት መንግስታት ድርጅት የጾታዊ ጥቃት ተቋም ልዩ ተወካይ ሐሙስ ጥር 13 ቀን በሰጡት መግለጫ በትግራይ በሴቶችና በልጃገረዶች ላይ ተፈጽሟል የተባለው አስገድዶ የመድፈር ወንጀል ያሳሰባቸው መሆኑና ገልጸው በአንዳንድ ቦታዎች ሴቶች ወታደራዊ ዩኒፎርም በለበሱ ግለሰቦች የአስገድዶ መድፈር ወንጀል የተፈጸመባቸው መሆኑን ጠቅሰዋል። ተወካይዋ ድርጊቱ የፈጸመው የየትኛው ክፍል ወታደሮች እንደሆኑ በስም ባይጠቅሱም ሁኔታውን ማጣራት እንዲቻል አገዛዙ አለምንም ቅድመ ሁኔታና በአስቸኳይ ወደ ትግራይ መሄድ የሚቻልበት መንገድ እንዲያመቻች ጥሪ አስተላልፈዋል። ከትግራይ ጋር ሁኔታ ጋር ተያይዞ ኦክስፋም የተባለው ድርጅት አርብ ጥር 14 ቀን ባወጣው መግለጫ በትግራይ በነበረው ጦርነት ምክንያት የአየር ንብረት ካስከተለው የአንበጣ መንጋ ወረራና ከኮሮና ቫይረስ ጋር ተደራርቦ በሚሊዮን የሚቆጠሩ ዜጎች ለከፋ አደጋ ተዳርገዋል ብለዋል። እነዚህ ዜጎች የሰብአዊ እርዳታ ቢያስፈልጋቸውም ከአቅርቦት ጋር በተያያዘ ያለው ገደብ የቀጠለ መሆኑ አሳሳቢ ነው ብለዋል። ጦርነቱ የተጀመረበት ወቅት የምርት መሰብሰቢያ ወቅት በመሆኑ አርሶ አደሩ ምርቱን እንዳይሰበስብ እንቅፋት መሆኑ ከማስተዋወቁም በላይ አልፎ አልፎ ውጊያ እየተካሄደ ነው የሚባለው ውጊያ እርዳታ ለማድረስ አስቸጋሪ መሆኑን ገልጸዋል። በደቡብ ኮንሶ በተከሰተ የክፉኝ ወረርሽኝ እስካሁን 2 ህጻናት ህይወታቸው ሲያጡ ከ80 በላይ የሚሆኑ መታማቸውን የአካባቢው የጤና ጥበቃ ተቋም ገልጿል። በሽታው ካለፈው ሳምንት ጀምሮ የጀመረው የዞኑ ውስጥ ባሉት ካራሳና ሰጎን ዙሪያ ወረዳዎች ውስጥ ሲሆኑ ወደ ሌሎችም ዞኖች ሊዛመት ይችላል የሚል ስጋት ፈጥረዋል። በሽታው ሊስፋፋ የቻለው በአካባቢው ከተከሰተው የጸጥታ ችግር ምክንያት ህጻናትና ለህፃናት ለመክተብ ባለመቻሉ መሆኑ የተገለጸ ሲሆን በሚቀጥሉት ቀናት ክትባቱን በሰፊው ለማዳረስ እቅድ የተያዘ መሆኑን ተገልጿል። በነጀዋር መሐመድ ላይ ከቀረቡት ክሶች መካከል 6ቱ ለጊዜው እንዲቋረጡ አርብ ጥር 13 ቀን ፍርድ ቤቱ የወሰነ መሆኑን ከቦታው ከተገኘ መረጃ ለማወቅ ተችሏል። ባለፈው ጥር 4 ቀን ፍርድ ቤቱ ለአቃቢ ህጉ በሰጠው መመሪያ ክሶቹን አሻሽሎ እንዲያቀርብ ትዕዛዝ መሰጠቱ ሲታወቅ አቃቢ ህጉ ክሶቹ አሻሽሎ ቢያቀርብም ፍርድ ቤቱ በተለይም ከጦር መሳሪያ አስተዳደር ቁጥጥር አዋጅ ጋር የተያያዙ 6 ክሶች እንዲቋረጡ ውሳኔ ያስተላልፈውን ታውቋል። በግለሰቦቹ ላይ ከቀረቡት ክሶች መካከል አሁን የቀሩት 4 ክሶች ሲሆኑ እነዚህም በ1996 የወጣው የወንጀል ህግ አንቀጽ 240 በመተላለፍ ብሔርና ሃይማኖት መሰረት ያደረገ የእርስ በርስ ግጭት በመቀስቀስ አንድ ወገን በሌላ ወገን ላይ እንዲነሳሳ በማድረግ የጸረ ሽብር አዋጅና የቴሌኮም ማጭበርበር አዋጅን የሚመለከቱ ናቸው። በሱዳን ዳርፉ በተከሰከሰው ግጭት ከ100 ሺህ ሰዎች በላይ መፈናቀላቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ገለጸ። በመጀመሪያ በምዕራብ ዳርፉር በኋላም በደቡብ ዳርፉር በተከሰከሱት ግጭቶች 250 ሰዎች ሳይሞቱ እንዳልቀረና ከነዚህ መካከል 3 የሰብአዊ እርዳታ ሰራተኞች እንደሚገኙበት ተገልጿል። ከተፈናቃዮቹ መካከል አብዛኛዎቹ ሴቶችና ህፃናት ሲሆኑ ከ3500 የሚሆኑት ምስራቃዊ ቻድ የገቡ መሆናቸውም ታውቋል። አድማጮቻችን የለቱ ዜና ዝላ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
Bye. በፍጹም አልወድም ልሙት ልሰዋልሽ ህይወት ካንቺ አይበልጥ ገባ ህይወት ካንቺ አይበልጥ ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ
ገሩበቱ የጓደኛ የጎረቤቱ የናት ያባት የዘመድክ አይረባም ናፍቆት ዝታው እስከ መቃብር እስከ መቃብር ልጆች ይጫወቱ ውሃ እየተራጩ
ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢሃፓ ሬዲዮ የደብዳቤዎች አምድ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬን ይቅደም። ከአፍሪካ የሚበግረን ኃይል የለም ይያለ በባዶ ጉራውን ሲቸረቸር የነበረው ወያኔ በትንትኑ ወጥቷል። ይህ በይበልጥ የሚመሰከረው አብዛኛው ህዝብ እንደማይደግፈውም ነው። የሚገርመው አሁንም ርዝራዦቹ ከውጭ ሆነው የሚያስተላልፉት እጅግ የዘቀጠ ጸራማራ ጸረ ኢትዮጵያ ፕሮፓጋንዳ ከሽንፈታቸው ቅንጣትም ያህል አያድናቸው ይልቁንም ከህዝብ የባሰ ያቆራርጣቸዋል። ደግሞ የምን መለፍለፍ ነው? ወንኔው ካላችሁ ሄዳችሁ ሞክሩት እንደገና። አለዚያ የዘረፋችሁትን ገንዘብ እስኪያልቅ ድረስ ለነጭ አሽቃባጮቻችሁ እየከፈላችሁ እንደ አሌክስ ደባላሉ ጸረ ኢትዮጵያ ዘመቻችሁን የሌለ ጀግንነታችሁን ግፉበት። ለካቲት 11 ተፈለፈለ የምትሉት ድርጅታችሁ በህዳር 2013 ድምጥማጡ ጠፍቷል። 100 አመት የላትም የምትሏት አገራችንን ለእናንተ ሲሆን 7000 አድርሳችሁታል። የነበረው ያለው የኢትዮጵያ ታሪክ ነው እንጂ የትግራይ የሚባል የለም። ይሄን እውነት ለማስረገጥ መጻሕፍት አናጋላብጥም። የገነባችሁት ግንብ ሁሉ የጨው አምድ ሆኖ ማምቷል። አባታችሁ ሻቢያ ከርቷችኋል። እሱም ቀኑን እየጠበቀ ነው። በወደቃችሁበት የታሪክ ትቢያ ይቀላቀላችኋል። ከወደቁ በኋላ መንፈራገጥ ለመላላት የሚለውን አታውቁትም? ድንጋይ ተሸክማችሁ ተንበርክካችሁ እምዬ ኢትዮጵያን ይቅር እንድትላችሁ ለምኗት ሲሉ አበበ ጎበዜ ከ ዋሽንግተን ዲሲ ደብዳቤያቸውን አጠቃለዋል። ይድረስ ለፍኖተ ዲሞክራሲ አዘጋጆች ውድቀተ ወያኔ ዳግም ያረጋገጠው ሀቅ ህዝብ በትግል ከጸና ጨቋኝን አገዛዞች ሁሉ አድሮ እንደሚያሸንፋቸው ነው። እንደ ስፋት ነጋ ተጠፈረውና ተዋርደው ልናያቸው የምንፈልግ ቁጥራቸው ብዙ ቢሆንም ወንጀለኞች መሪዎች ተብለው ሲደነቁ ማየት ተገደን አንጀታችን ቢቃጠልም ሁሉ አድሮ አሽቶን ግዜ ፈሽቶ ግን ሂደቱ ዘረኛ ፋሽስቱን ሁሉ ያደባየዋል። ሰለባ የሆነውን ህዝብ ረስተውና ደም ረግጠው ሽብርተኛ ፋሽስቶችን ነፍሰ ገዳይ ወያኔዎችንና ዛሬ ደግሞ ቄሮ መንጋዎችን የሚያደንቁ ሁሉ በጅምላ የናት ኢትዮጵያ ጣውንት ለመሆናቸው ምንም ጥርጥር የለውም። እንደ ደርግ ሁሉ ወያኔ ህዝብን ንቆ በእብሪት ራሱን ገደል ሲከትልና ይወቅተናል ያስደስታል በጣም። ትላንት ሳይቀር ሐሰቱን በአገርና በኢሃፓ ላይ ሲነዛ የነበረው አምባዬ መስፍን ስዩም መስፍን ማለት ነው በግንባሩ ጥይት ገብቶለት ሰርቆ የሰበሰበውን ገንዘብ ጨርሶ ሳይበላ መሰናበቱ ለብዙዎች ትምህርት በሆናቸው ነበር። አምባገነኖች ግን መቼም አይማሩም። ያለፈውን ስህተት አዲሱ ይደግማል። ወያኔ የደርግ መንትያ ሲሆንም አይተናል። አብይ የሚሄድበት ጎዳና ይህ በመሆኑ ጠቃሚ ለውጥና ንሳን ባንጠብቅ ይመረጣል ትግላችንን እንቀጥል ሲሉ ጽጌ በቀለ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት የድብደቤዎች መርሃ ግብር በሰኔ መሬቱን ተልሞ አርሶ አገላብጦ አልሞ ለዘር ያላዘጋጀ ገበሬ በሐምሌና በነሐሴ በትካዜና በለቅሶ እንደሚቆዝም ሁሉ ፖለቲካ ከኛ ወዲያ ላሳር የሚሉ የዚህ ዘመን ያዙኝ ልቀቁኝ የሚሉ የማህበራዊ ሚዲያና የተለያዩ መድረኮች አጣባቢዎች ግራ ተጋብተው ግራ ያጋቡ እዚህ አጣብቂኝ ላይ ደርሰናል። ለዚህ አብነቱ ከአንዱ ስምረትናው ድቀት ሌላው ትምህርት ገብይቶ ከራስ የተግባር ስምሪት ጋር አጣጥሞ መጓዝ እንደሆነ ተደጋግሞ የተነገረ ነው። አንዳንዶቻችን ደግመን ገደል ማየት የተሳነን በሪዎች ሆነናል። እንዲህ ከተሰጠን ክብርና ጸጋ ወርደን በየገደላ ገደሉ ተንከባለን ተንደባለን አፈር ለብሰን እግሮቻችን ወልቀው እጆቻችን ተሰብረው አይኖቻችን አብጠው ምላሶቻችን ተቆልመው ናላዎቻችን ተጠምዘው አንገቶቻችን ተቆልመው አሁንም ለስንትና ስንቴ ከገደል አፋፍ ላይ እየተፈገመገምን ነን። ለዚህ ለገዛ ራሳችን ጥፋት ባንዳች ነገር በሌጊዮንና በቆሪት ከመናሳበበው ውጭ ለውድቀታችን ማምለጫ ኢሃፓ ላይ ጣቶቻችንን ከመቀሰራችን ባለፈ በአልኮሎች የሻገተ አንዳች ክርፋት የሞላበት አፋችንን እንከፍታለን። በጥፋት ያውም ከኃጢአቶች ሁሉ ቀዳሚ በሚሆነው የእናት አገር ክህደት ተጨማልቀን በወንድም እህቶች ደም ከርፍተን በየሶሻል ሚዲያው ሸንጎዎች ብስክስክ የሚል መያዣ መጨበጫ የለሽ አገርን የመታደግ ዘመቻውን በመክፋት ኢሃፓን በጠጠርና በናዳ የመምታት ዘመቻ መያዙ ባያስገርመኝም ይቆጨኛል። ከሁሉ አስቀድሜ አመዛዛኝ ህሊናቸውን ግራ ቀኙን ለማመላከት በጥልቀትና በጥራት ከሸውራራና ከጠንጋራ ከሽርፍራፊና ከሽፍሻፊ ወሬ የጸዳ አመለካከት እንዲኖራቸው ለሚጥሩ አክብሮቴን መግለጽ እወዳለሁ። በመጀመሪያ ኢሃፓ ነበርን የሚሉ ሁሉ ኢሃፓ አለመሆናቸውን ለማወቅ ኢትዮጵያን በሚያዩበት ልንመዝናቸው እና ስንዴዎቹን ባንድ በኩል ገለባዎቹን ለንፋስ ስንሰጥ ለነሱ የምንሰጠው ስፍራ ይለያቸዋል። ተጨማሪ ኢሃፓ በየዘመኑ እየተፈተገ ገለባዎቹ እየተገለፈፉ ንጹህና ጽሩ የሆነው ኢሃፓ እየወጣ ነውና ኢሃፓ ነበርን የሚሉ ሁሉ እንደ አያጅቦ ቆርበታን ጥፉልኝ ሲሉ ይያየው ይሄ የጉድ ዘመን ጉድ ያሰማኛል ላለው። ቀድመ ነገር ኢሃፓን በሶሻሊስትነት መወንጀል የነበረውን ያጼውን ስርዓት ለማወቅ አለመሞከርና በገዛ ፈቃድ ህሊናን እንደ ትራስ መጠቀምን ያሳያል ባይነኝ። በዚያ አጼያዊ ፈላጭ ቆራጭ ዘመን የኢትዮጵያ ሰፊ ህዝብ ሰብአዊና ዲሞክራሲያዊ መብቶቹ ተገፈው እና እየተረገጡ ስለነበር ቀዳሚው ነገር መብቶቹ ይከበሩ የሚለው በወቅቱ የነበሩ የአገር ወዳድ ተራማጆች የጋራ የትግል ድምጽ ነበር። ፈላጭ ቆራጩ ንጉሳዊ አገዛዝ ይውደም የጋራ መፈክር ነበር። ውሃ ከጥሩ ነገር ከስሩ እንዲሉ ኢሃፓ ከመይሶንና ከሌሎች ቡድኖችና ድርጅቶች ጋር የተለያየው በፖለቲካ ስልትና ስትራቴጂ እንዲሁም የተጨባጩ የፖለቲካ ሁኔታ ተነታኔ ላይ ነው። ባጭሩ ሁሉም ለፋሽስቱ ደርግ ስልታዊ ድጋፍ በመስጠት ህዝባዊ መንግስት ማቋቋም ይቻላል ሲሉ ኢሃፓ በወቅቱ ከነበሩት የፖለቲካ የሙያ ማህበራት ታዋቂ ግለሰቦች የሚሳተፉበት ጊዜያዊ ህዝባዊ መንግስት ማቋቋም ብቸኛው ህዝባዊ መንግስት ማቋቋሚያ ድልድይ መንገድ መሆኑን አስረግጦ በማስረዳት አቋም ይዞ አመረ ታገለ። ሀቅ ያንቃል ነውና ኢሃፓን በጠላትነት የፈረጁት ሁሉ ኢሃፓን ይታገሉት የነበረው እየገደሉ በየመንገዱና በየጫካው ይጥሉት የነበሩ አባላቱን ያሰሩ ያሰቃዩ የነበረው የኢሃፓ አባላትን ወላጆች እናቶችና አባቶች ያስሩ የነበሩ በቸና በሸ ስለተጋጩ አልነበረም። ድህረ ነገር ኢሃፓን የመሰረቱት ገና ትምርታቸውን ያላጠናቀቁ ተማሪዎች ስለነበሩ የባዕድ ፍልስፍና የሆነውን ሶሻሊዝምን ተከተሉ የሚለው ለክስክስነትን ባዶቅልነትን የሚያሳይ ነው። ሌላው ሌላውን በነተው እንኳን ዴሞክራሲ አገር በቀል ነው የሚል ክርክር አያነሱም ብዬ ለመቀበል ይከብደኛል። እንዲያው በደፈናው ኢሃፓን በምን ጭቃ እንለቅልቀው የሚል ዘመቻ እንጂ ሌሎች ብዙ ጉዳዮች ቢቀሩ የዚህ ዘመን ዲጂታል ቴክኖሎጂ አገር በቀል እኮ አይደለም። እውቀት እውቀት የሚሆነው ለዓለም ሁሉ ሲተርፍ እንጂ ሲጠብ አጉል ይሆናል። ነገረ መድፊያ ኢሃፓ በትንሹ ከ40 አመታት በላይ የኢትዮጵያ ህዝብ የፖለቲካ ስልጣን ባለቤትነትን እስካልተረከበ ድረስ የአገር ሰላም አንድነት ፍትህና ረተ ለከፍተኛ ችግር ሊጋለጡ እንደሚችሉ በልሳኑ በዴሞክራሲያ በፍኖተ ዴሞክራሲ በየቀኑ እየቀረቡ በሚገኙት ጥልቀት ባላቸው ተነታኔዎች ሲያስተምር ሲቀሰቀስ ሲያስጠነቅቅ እዚህ አስደንጋጭ ወቅት ላይ ደርሰናል። በኢትዮጵያ ንጹሃን ኦርቶዶክስ አማኞች በመሆናቸውና አማራና አማርኛ ተናጋሪ በመሆናቸው እንደ ከብት ታረዱ፣ አካላቸው እየተቆራረጠ ስጋቸው ተበላ፣ ከሀገራቸው ካፈራቸው ልቀቁ እየተባሉ በግፍ ተገርለው ዘረኛው አገዛዝ ችግሩ ሁሉ የሀብት ማጣት ነው፣ ሁሉም ሲበለጽግ ደም መፋሰሱ ይቆማል እያለ በደማችን ሲሳቅ ዘራፍ ብለን ልናንቀው ሲገባን እየተገደልን ዝም ማለታችን ገና ብዙ መከራ እንዳለብን ያመለክታል። ኢህአዴግ ይባል የነበረው የወሻሽላ ግንባር መጨረሻው እርስ በራሱ እየተጋጨ አገርን ማተራመስ መሆኑን ኢሃፓ ከዛሬ 30 ዓመት አንስቶ ሲናገር የነበረው ዛሬ ጅማሮውን እያየነው ነው። ይህ ወቅት ከመቼው ጊዜ በጠነከረ አገርን ከጥፋት ከእርስ በርስ ግጭት የመታደጊያ ነውና ከምር ኢትዮጵያን የሚሉ ለአንድነት የቆሙ ድርጅቶች በጋራ ለመታገል በቃል ኪዳን ተሳስረው ለመሰለፍ ሊጣደፉ ይገባቸዋል። ይህ ካልሆነ በኢትዮጵያ ጠላቶች የሚሰነዘሩ ጦርነቶችን ለመመከት ዙሪያ ጥምጥም ሄድል ሊያስከትል ይችላልና ለህብረት እንነሳ የሚል ድምጼን ለማስተላለፍ እወዳለሁ ሲሉ ታዬ ቶላ ከጎላ ሚካኤል አዲስ አበባ መልእክታቸውን አጠናቀዋል። ተከታዩን ደብዳቤ የላኩልን ደግሞ ጌታሁን ለማ ከኡፕሳላ ስዊድን ናቸው። ለፍኖተ ዴሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ልባዊ ሰላምታዬ ይድረሳችሁ። ለኢትዮጵያ ህዝብ እየሰራችሁት ያላችሁት ሁሉ የሚያኮራ ነውና በርቱ ላለው። ዋናው መልእክቴ ግን መርሻ ዮሴፍ ወይም በላይነ ዘለቀ ለተባለው ከሃዲ አንጃ መሪ ነው። አቶ መርሻ ልትታገለው ፈልገው የነበረው ወያኔና እንዳንተ በእኩይ ድርጊት 80 ያለፈው የስፋት ነጋን መጨረሻን አየኸው? ምንኛ ታፈር ራስ ክንት ተታዘብ። ስንቱ የተሰዋለትን ክብር ድርጅት ለወያኔ አሽከር ተገጂ ልታደርግ ወስነህና መሰሎችን ይዘህ ክህደትን ስትመርጥ ግን ይሉኝታና ህሊናህን ገለህ አንጃ ሆነሃልና ካንተ ምንም አይጠበቅም። የሰገድክለት ወያኔ አብቅቶለታል። አንተም በጊዜ ወደ አብይ ሰግደህ ብትዋረድም ካስከፊ መጨረሻ መቼም የምትድን አትሆንም። የዛን ጀግና ትውልድ ድርጅት ስም ሰርቀህና አቆሽሸህ ያውም ተመልሰህ ስደት ልትገባ ለዘረኞች መሳሪያና መጋዣ ሆነህ ስትገኝ እናት ዘመዶችህ ምንኛ ባንተ ያፍሩ። ጓዶች ስላቸው የነበሩት እንኳ ቀደምም ያውቁሃልና እርማቸውን ካወጡ አመታት አልፈዋል። ሐፍረት ለጨረጨሰ ለገለማ አንጃ ይሁን ሲሉ ጌታሁን ለማ ደብደቤያቸውን አጠናቀዋል።
እንደምን ሰነበታችሁ ውድ የፍኖተ ሬዲዮ ስርጭት ተከታታዮች። ትምህርት ሰጪ ዝግጅቶችን የምታቀናብሩትም የፍኖተ ሬዲዮ ስርጭት አዘጋጆች ሰላምታዬ ይድረሳችሁ። ይህችን ጽሑፍም ልኬላችኋለሁ፣ ወደፊትም ላስቀጥለው እሞክራለሁ። ወደ ሱዳን ስደት ቁጥር 1 አያላን የአውሮፓና የሰሜን አሜሪካ መንግስታት በኢትዮጵያ ህልውና ላይ ሲያሴሩ ዘመናት አስቆጥረዋል። አንዳንድ የአፍሪካ ሀገር መንግስታትም የቀኝ ገዢዎቻቸውን ፈርተከተለው ጸረ ኢትዮጵያ ከመሆን ባሻገር ሊያጠፋትም አመረው አሲራውባታል። ከነዚህ አፍሪካ ሀገሮች ውስጥም ሶማሌ፣ ሱዳን እና ግብጽ ጸረ ኢትዮጵያ አቋማቸው ጠንካራ ነው። የናት ሆድ አንድ ክፉ አንድ ደግ ይወልዳል። ሆኖም የኤርትራ ነጻ አውጪ፣ የትግራይ ነጻ አውጪ፣ የኦሮሞ ነጻ አውጪ፣ የኦጋዴን ነጻ አውጪ ወዘተ ይያሉ ሊያፈራርሷት የተነሱ የሰው ከንቶችንም አይተናል እያየንም ነው። በፈረንጆቹ አቆጣጠር በ1980ዎቹ ዓመተ ምህረት በትግራይ የተከሰተው ድርቅ በርካታ ህዝብን መፍጀቱ የሚታወሰው በሐዘን ነው። በዚያን ወቅት ገዢ የነበረው ክፉ መንግስት ደርግ ነበር። በዚያን ዘመን ደርግ በወያኔ ቁጥጥር ስር ወድቆ የነበረው የትግራይ ህዝብ የውጭ ሀገሮችን የርዳታ አቅርቦት እንዲያገኝ መፍቀዱን አውቃለሁ። በተባበሩት መንግስታት በደርግና በወያኔ መካከል በተደረገው የሶስትዮሽ ስምምነት መሰረት በገጠር ይኖሩ የነበሩ በብዙ መቶ ሺዎች የሚቆጠሩ በወያኔ ቁጥጥር ስር የነበሩ ሰዎች እንዲረዱ ተደርጎ በቀይ መስቀል፣ በወርልድ ቪዥን፣ በካቶሊክ የርዳታ ድርጅት፣ በኢትዮጵያ ኦርቶዶክስ እርዳታ ድርጅት የመረዳት ዕድል አግኝቶ ነበር። ፈረንጆች ያገኙትን እርዳታ ዱቄት፣ ሳሙና፣ ዘይት ወዘተ ወደ መጡበት ይዘው ሲመለሱ ወያኔ ቀንሶ ይወስድባቸው እንደነበር በርካታዎቹ ቅሬታ አሰምተዋል። ያ የትግራይ ምስኪን ህዝብ አሁንም የረሃብ ፍጅት እያንዣበበበት እንደሆነ መስማት የልብ ቅስም ይሰብራል። ወያኔ ይሃል በቃ ብሎት ከ300,000 በላይ የገጠር ነዋሪዎችን ከእርዳታ ድርጅቶች ጋር ተስማምቶ ወደ ሱዳን በግዴታ በማስገባት ከበረሃ ላይ አስሮ የሩዝ ተመጽዋቾች እንዳደረጋቸው የሚታወቅ ነው። የነዚህ 300,000 ገደማ የትግራይ ነዋሪዎች እርዳታ ለማግኘት ሱዳን መስለቅ አልነበረባቸውም። በሱዳን በኩል እርዳታ ሊያደርጉ የፈለጉትም ሀብታም መንግስታት እርዳታውን በቀጥታውኑ ወደ ትግራይ እንዲያስገቡ ደርግም አልከለከላቸውም ነበር። የሆነው ግን ህዝቡን ለመርዳት ሳይሆን የወያኔን ጉልበት ለማዳበር ነበር። ወያኔም በእርዳታ ስም የመጣውን እህል፣ መድኃኒት፣ ዘይት፣ ስኳር፣ ልብሳ ልብሶች ወዘተ ለሱዳን ህዝብ በሽያጭ መቸብቸቡን የራሱ የወያኔ አባላት አጋልጠዋል። የሱዳንን መንግስት በተረጂው የተነሳ የመንገድ፣ የውሃ፣ የኤሌክትሪክ መስመር በእርዳታ አቅራቢዎቹ መንግስታት እርዳታ በመጠቀም ትናንሽ ከተማዎችን ለመቆርቆር ታድሏል። ያኔ ደርግ ወዳጅና ጠላቱን መለየት አልቻለም ነበርና አገር ጥሎ ወደ ሱዳን የሚኮበልለው የወጣት ቁጥር የትየለሌ ነበር። በአንድ ወቅት ወደ ሱዳን ለማቅናት በግምት ከመቶዎች በላይ ስደተኞች ወያኔ ቁጥጥር ስር ገብተን ነበር። ከኛ በፊት የአየሩ ጸባይ ሲፈቅድና የደርግም ሰራዊት በአካባቢው በሌለበት ወቅት ወያኔዎቹ እስከ ሱዳን ድንበር በርካታ ሺዎችን ኢትዮጵያዊ ወጣቶችን እንዳሻገሩ ይታወሳል። የኛ ቡድን የግድ ወደ 2 ወራት በወያኔዎች ስር መቆየትም ነበረበት። ኑሮ ከተባለ እኮ መቃብርም ይሞቃል አይደል የሚባለው? ከጥሻ ስር ግድግዳችንን ብርድ ልብስ፣ ጣሪያውንም ብርድ ልብስ አድርገን ጎጆ እየቀለስን ያንን ያህል ጊዜ ማሳለፋችንን አሁን ሳስበው መገረም ሳይሆን ያስፈራኛል። ጅብ፣ አንበሳ፣ ነብር ወዘተ የተባሉትን ፈርቼ ባላውቅም እባብ ስለማልወድ ማታ ማታ እንቅልፍ እስኪወስደኝ መሸበሬ አልቀረም። በዚያ ኑሮ በማይመስል የ2 ወራት ጊዜያት ውስጥ ችግሩን ለማጭበርበር የቻልነውን ሁሉ አድርገናል። በሰፈርንበት አካባቢ ወደ 10 የሚቆጠሩ ነዋሪዎች ብቻ ነበር የሚኖሩት። የሚገርመው ሁሉም ሴቶች ሲሆኑ ህፃናት የነበራቸው ሁለት ምናልባትም ሶስት ሴቶች ሲሆኑ ሁሉም ባለቤቶቻቸውን ለብዙ ቀናት አላየናቸውም ነበር። ለምን እንደሆነ ስንጠይቃቸውም የሰጡን ምላሽ ወደ እርሻ ረዘም ምላሉ ቀናት እንደወረዱ ነበር። ነዋሪዎቹ አማርኛና ትግርኛ ተናጋሪ ከመሆናቸው በላይ ስንዘፍን በትግርኛ የምንናገረው ደግሞ በአማርኛ ነው እንዳሉንም አስታውሳለሁ። እነዚህ ሴቶች እጅግ ሩሩና የእናትነት ፍቅር ሰጥተውን ነበር። እኛም ለሚያቀርቡልን ምግብ ጠላና ወተት በሚገባ እንከፍላቸው ነበር። አንድ ቀን የወያኔዎች ስብሰባ ጠሩንና ማስጠንቀቂያ ሰጡን። ከነዚህ ሴቶች ባሎች ስሞታ ቀርቦባቸዋል። ባሎቻቸው እነዚህ የከተማ ኮብላዮች የቤታችንን ቅቤ፣ ዶሮ፣ እንቁላልና እንጀራ ጨርሰውብናልና አስቆማቸው ተብለናል ብለው አስደነገጡን። እኛም ለምንመገበውና ለምንጠጣው ሁሉ ገንዘብ እንከፍላለን ለምን እንዲያሉን በማለት ተቀየመን ወደየቤታቸው ለምሳ መሄዳችንን አቆምን። ወደ ምሽት ገደማ ሴቶቹ ምግብና ጠላ ይዘው ወደ ካምፓችን አካባቢ በመምጣት በመስመር ተደረደሩ። ከርቸሌ በነበርንበት ጊዜ እሁድ ሊጠይቁን እንደሚመጡ ዘመዶቻችን መስለው ታዩኝ። እኛም ቀረብናቸው። ምን ነው ለምን ቀራችሁ ብለው ጠየቁን። ባሎቻችሁ ተቆጥተዋል ተብለናል ስንላቸው ሳቁና አልተቀየሙም አሉን። ወያኔዎቹ ከኗሪዎቹ ጋር ያለንን ግንኙነት አልወደዱትም። በአካባቢው ስለሚያደርጉት እኩይ ስራዎቻቸው እንደሚነግሩንም የጠረጠሩ ይመስለናል። ሁኔታውን ከተረዳን በኋላ ያለመሳቀቅ በየቀኑ መመገባችንን ቀጠልን። ወደ ሱዳን ከመዝለቃችን አንድ ሳምንት ሲቀረን ይመስለኛል የሴቶቹ ባሎች ከእርሻቸው ስለተመለሱ ሰላምም ልንላቸው እንደተለመደው ምግባችንን ለመብላት ወደየቤታቸው አቀናን። ባሎቻቸው በጋርደው የወዳጅነት ግብዣ አደረጉልን። ሚስቶቻችንን በገንዘብ በማገዛችን እናመሰግናለን። የተባላችሁት በሙሉ ሐሰት ነውና እንወዳችኋለን ተባልን። አይ ወያኔ! መቼም የገጠር ኑሮ ክፉ ነው። በተለይ የትግራይ ተራራው አያድርስ ነው የሚባለው። ደረስኩ ሲባል ሌላ ተራራ ከፊት ጉብ ይላል። ብዙዎቻችን ይጠቅመን ይሆናል ብለን ያዝነውን ሸክም መሸከም እያቃተን በየመንገዱ መወርወራችንን አስታውሳለሁ። የአንድ ጓደኛችን ባለቤት ከጉዞ ብዛት እግሯን ወለም ማለባትና ችግር ገባን። ትተናት አንሄድ እቃ አይደለችም። እንኳን ልንሸከማት ለመጎተትም ጉልበቱ ከርቶናል። ባሏ ግን አዘላትና ጥቂት ከሄደ በኋላ አቅም ከዳው። ሁላችንም አውሬም ሆነ ደርግም ይብላን እንጂ እስክታገግም እዚሁ ማረፍ አለብን ብለን ሳንነጋገር ግን ተስማማን። የሚጠጣ የሚበላ ግን የለንም። መባረክ ሆነና አንድ ገበሬ መሳይ መንገደኛ ካጠገባችን ተቻለ። መዳከማችንን መራባችንንና መጠማታችንን አስተውሎ መሰለኝ ሰላም ካለን በኋላ እዚህ አረፍ በሉና ተመልሼ እመጣለሁ አለና ያና ቀበት ሊያሳፍረን የፈለገ ይመስል እንደ ዝንጀሮ ወደ ላይ ዘለቀው። እንጀራ በጨውና ውሃ በቸሪካን ይዞልን መጣ። አመጣጥነን በላንና ጠጣን። ገበሬውም ወታደሮችና አውሬዎች የሚመላለሱበት መንገድ በመሆኑ ከወዲያኛው መንደር መዝለቅ አለብን ብሎ ያረፈውን ልባችንን ረበሸው። የልጅቷን የእግር ወለምታም ነገር ነው። እንደ ሕፃን አዘላትና ተከተሉኝ በማለት መጫለ። ባሏ እግር እግሩ ስር ተከተለ። ሁላችንም የልጅቷን ጠልፎ እንዳያመልጠን ስንል ጉልበቱን ከየት እንዳገኘ ነው ባናውቅም ፈጥነን መጓዝ ቀጠልን። ሰውየው መልካም ነው ከሚል ስፍራ ስንደርስ ማታውን እዚህ ነው የምናሳልፈው በማለት ያዘላትን የጓደኛችንን ሚስት ቀስ ብሎ ወደ መሬት አሳርፋል። ባልየው ሳያውቀው አነባ። እኔም ማልቀስ ቢጠፋኝ ከልቤ ሰውየውን አመሰገንኩት። ከዚህ ገበሬ ጋር በወያኔ ቁጥጥር ስር እስከ ቆየንበት ሁለት ወራት ወንድምና ጓደኛ ሆነን ቀጠልን። አንድ ቀን ይህን ገበሬ ጓደኛችንን ይዘን ምሳችንን ተበላን በኋላ ጠላ እየጠጣን ወግ ያለው ውይይት ገባን። እንዲህ አልኩት፣ መቼም ብዙ መንግስት በዚህ አካባቢ አይታችኋል፣ እስኪ ስለ አጼ ኃይለ ሥላሴ ንገረን አልኩት። ሲባሉ እንጂ ወደዚህ መጥተው አስጨንቀውን እንደማያውቁ ሰምቻለሁ። ስለ ደርግስ አልኩት፣ ደርግ አንዳንዴ ይመጣል። የሚገርመው ደርግ ወዳጁ እንሁን ወይም ጠላቱ የለየ አይመስለኝም፣ ዘልቆ ሊቀርበን አልቻለም ብሎ መለሰ። ኢዲዮስ እንዴት ነው አልኩት። ኢዲዮን በጣም ነው የምንወደው። የደርግ ሰራዊት ሲመጣ ተዋጋና መሳሪያውን ውሰድ ይለን ነበር። ኢሃፓም አካባቢውን ተቆጣጥሮት ነበር። ስለ ኢሃፓስ ምን ትላለህ አልኩት። ኢሃፓዎች ቁም ነገረኞች ናቸው። በጎ ነገር ያስተምራሉ። ከኛ ጋር አርሰው ያገዙናል። የሆነ ሆኖ ግን ሌብነትን በፍጹም አይደግፉም። የሰውየው የየድርጅቶችን የፖለቲካ ፍልስፍና አተናተን እየገረምን ስለ ወያኔስ ምን ትላለህ አልኩት። ገበሬው ግራ ቀኝ ወደኋላ ወደፊት አንገቱን አስረዝሞ ቃኘና ለመሆኑ የባብ ሰገራ አይተህ ታውቃለህ ወይ ብሎ ጠየቀኝ። እንኳን ሰገራውን ራሱ እባቡን አተኩሬ አይቼው አላውቅም። እባብ እፈራለሁ ግን አይቼ አላውቅም አልኩት። በቃ የወያኔ ልብ ልክ እንደ እባብ ሰገራ አይታይም አለኝ። እስከ ዛሬ የሚገርመኝ ነገር ቢኖር የገበሬው ወያኔንና እባብን የማመሳሰሉ ቁም ነገር ነው። ለነገሩ ሰገራቸው የማይታይ ብዙ አውሬዎች አሉ እኮ። ግን እባብ የክፋት ምልክት ስለመሆኗ የታወቀ ነው። እና ወያኔም ክፉና ተንኮለኛ መሆኗን ለመጠቆም ይመስለኛል ጓደኛችን ገበሬው የነገረን። ይህ የምተርከው ዘመን ብዙ ዓመታት ራስ ቆጥሯል። ከዚያ ጊዜ በኋላ ወያኔ እስከ ትናንቱ ድረስ ብዙ ዘመን የትግራይን ህዝብና የተቀረውንም የኢትዮጵያ ህዝብ ሲያምስ ከርሟል። በደደቢት ተወልዶ በደደቢትም መቀበሩን እያስተዋልን አለን። የታወቀው የናይጄሪያ ስነ ጽሑፍ ሰው ቺንዋ አቼቤ ኪንግስ ፖል አፓርት ወይም በቀራቢ ትርጉሙ ነገሮች ሲፈረካከሱ በተባለው ድንቅ መጽሐፉ ጀግና ተብሎ የነበር ትምክተኛ በመጨረሻ መጥፎ አወዳደቅ እንደሚገጥመው አሳይቶናል። ትዕቢተኛው ወያኔና የአሜሪካው ትራምፕም እንደ ወያኔ ወጣ ወጣና ተንከባለለ እንደ ሙቀጫ ሆነዋል። ይበላቸው ሲሉ ደብዳቤያቸውን ያደረሱን አቶ ልሳኑ ፈጠነ ከአዲስ አበባ ኢትዮጵያ ናቸው። አቶ ፈጠነን በአድማጮቻችን ስም ከልብ እናመሰግናለን።
ሰላም ፍኖቶች፣ ኢትዮጵያ ላይ ያልታደለ የባንዳ ትውልድ ምሁር ፈላባትና ማፈር መጨነቅ እጣዋ ሆኖ መገኘቱ በጣም ያሳዝነኛል። የትናንት ታጋይ ምሁሮችና የዛሬ ባንዳ አንጃ ምሁር ተብዮች ሰማይና መሬት ነው ልዩነታቸው። የዘንድሮቹ ለመለስ ዜናዊ አልቃሾች፣ ተጎንባሾች፣ ለኮሎኔል አብይ ሰጋጆች ሆነው አሳፈረውናል፣ አገራችንንም ጎድተዋል። ቡከኖቹ አንዳርጋቸው፣ ብርሃኑ ነጋ፣ አክሎር ቢራራ ወዘተ ምሁርም ሰውም ሊባሉ የሚችሉ አይደሉም። ዛሬም ከህዝብ እይታ ተደብቀው ዙም በሚሉት መንገድ ከአብይ ጭፍሮች ጋር እየመከሩ ናቸው። በተለይም የአማራውን ህዝብ ትግል እንዴት እንደሚያደናቅፉትና አማራውን እርስ በርሱ በጎጥ እንደሚከፋፍሉ፣ የእነ አብይን ዘረኛ ፖለቲካስ በአማራው ዘንድ እያራመዱ ያሉት እነ አክሎር ቢራራ፣ አለማንተ ገብረስላሴ፣ አደናጋሪው ታማኝ በየነ ወዘተ መሆናቸውን መዘንጋት ከስህተትም በላይ ወንጀል ነው። ጀግናው አሳምነው ጽጌን ያወገዘውን ደመቀ ዘውዴ ሰው ብለው የሚያቅፉና የሚያወድሱትም ሁሉ የአማራውም የኢትዮጵያም ጠላት ናቸው። ታሪክ ያዋረዳቸውን ውድቆች ይዘታቸውን ረስተን እንደ ጀግና ማቀፍ እና ማወደሱ ማብቃት አለበት እላለው ሲሉ አውግቸው ሙሉጌታ ከአዘዞ ጎንደር መልእክታቸውን አጠናቀዋል።
ሰላም ጤና ይስጥልኝ ውድ ፍኖታዎችና ሳምንታዊውን የደብዳቤዎች አምድ አድማጮች ሁላችንም እንኳን ለብርሃነ ጥምቀት አደረሰን ይያልኩ የዛሬውን የደብዳቤዎች መልእክት ለማዳመጥ ለወሰዳችሁ ጊዜ ሁሉ በቅድሚያ ያመሰግኑኩ አሁን ኢትዮጵያን ይመራ ያለው የኦነግና የኦዴፓ ጥምር የውሸት ብልጽግና ስብስብ መሆኑን ዜጎች ሁሉ ልብ ሊሉት ይገባል። ባጅሩ ሩክሳን ሄድ በግልጽ በማናለብኝነት እየወሰዱ ያሉትን የታሪክ ቅጾችን ያፈረሱ አዲስ የኦሮሞን ታሪክ ለመትከል የፍርሳታ ግንባታ እሽቅድድሞሽ አንዱ ሲሆን እንዲህ አይነት አይን ያወጣሩጫ ከኦሮሞነት ወደ ወያኔነት ጎዳና ይወስዳቸዋል እንጂ በኔ እይታ ይህ የሾኮኮ አይነት ፖለቲካ ጨዋታ የትም አያደርሳቸውም እላለሁ። በሌላ በኩል እውነት እንናገር ብለን ካልን ራሳቸው ዶክተር አብይ ኦሮሞ ሆኖ ኢትዮጵያን መምራታቸው ራሱ ለሀገራዊ አንድነትም ሆነ ለህዝቦች ደህንነት ትልቅ ችግር የፈጠረ ከመሆኑም ሌላ ያስገኘው ውጤት የባሰ ብጥብጥና ንትርክ ሲሆን የሳቸውም ኦሮሞነት ለኦነጎችና ለጠባቦች ሰርግና ምላሽ ሆኖ ዛሬ ከቄሮንስ አልፎ ወደ ኦነግ ሸኔነት ከዛም ወደ ወያኔ ተላላኪነት በስውርም ሆነ በግልጽ የብልጽግናን ካባ ለባሽ መሆን ህዝቡንም ሆነ አገሪቷን እንዳሻቸው ያመስዋት መሆኑን በቅርብ ሆነን እየተመለከተን ያለው ሀቅ ሲሆን እዚህ ላይ አንድ ነገስና ጤን ያኔ ወያኔ በህይወት ይያለ ማለትም መቀሌ ሳሄድ ለይስሙላ ቀን ፓርላማ በሩችን ሰብስቦ በአማርኛ አጀንዳውን ካወያዩ በኋላ ውሳኔዎቹ በሬዲዮና በቴሌቪዥን ለህዝቡ ያስተላልፉ መቼ የቀኑ ፓርላማ ውሳኔ እንጂ አጀንዳ ሆኖ ይቀርና ሌላ ወሳኝ ኃይል በስተጀርባው አለ። እሱም የማታ መንግስት ትግርኛ ተናጋሪዎችን ብቻ ሰብስቦ የሚያሳልፉት ውሳኔ ይጨመርበታል። የቀኑ ስብሰባ የይስሙላ ነው። ወገኖች አሁንም ስልጣን ላይ አለን ባዮቹ ሾካካ ፖለቲከኞች አልሸሹም ዙር ይያሉ ፖለቲካቸውን በግልጽ እየሰሩበት ሳይሆን ራሳቸውም አብይ ይኖርበት አይኖርበት በግልጽ ባይታወቅም ሌሎቹ ግን ማታ ሁሉንም የኦሮሞ ድርጅት አባሎች የተገኙበት በኦሮምኛ ቋንቋ ስለ ኦሮሞ ህዝብ ላይነት እንዴት እንደሚያስቀጥሉና ካልሆነም እንዴትስ አድርገን የኦሮሚያን ስቴት እንፈጥራለን የሚል አላማና አጀንዳ ላይ ሲወያዩ እንደሚያድሩ አይተን እናንተም እንደወያኔዎቹ ተጥቦ ጭቃናችሁ ብለን የታዘብነው ሲሆን ያው እንደወያኔዎቹ ድብቁን የማሳፋላማ በኦሮምኛ ሲዶለት ያድራሉ። በማግስቱ አካፋና ዶማ ይዘው ወታደሮችን ወደ አገሪቷ ታሪካዊ ቅርስ ያሉበት ቦታዎች ሂዱና አፍርሱ ተብሎ ይታዘዛሉ። ውድ አድማጮች ቀሪው የኢትዮጵያ ህዝብ ወያኔን አበክሮ የጠላው አንዱ ምክንያት ይህ ሲሆን ሌላው ምክንያት አድርጎት ለማያደርገው የውሸት አጀንዳ ከ50 አመት በላይ ትግራይ አሁንም ነገም ትግራይ የሚለውን ቅጽ ያጣ በሄሰኝታቸውና ስለ ጸረ ኢትዮጵያነታቸው ስላንገሸገሸው ነው ህዝቡ ወያኔን የጠላው። እናንተ ተጠባቦች ከዚህ ከከፋ ስተት የምትማሩት ትምህርት ካለ መማር ያስፈልጋችኋል። ሞኛቱኑ ወያኔም ጉዲ ሆኖ የትግራይ ህዝብ ሁሉም እኛን ይከተልናል ስንሞትም አብሮን ይሞታል ብለው ያስቡ ነበር ግን አልሆነም። ወያኔዎቹ ቢሞቱ ህዝቡ እንደሆ አለ። ኦነጎች ብትሆኑም ከወያኔዎች ጋር ያላችሁ አጀንዳ አንድ ነው ሁሉሽም ጸረ ኢትዮጵያ ናችሁ እናውቃችኋለን። ከተፋችሁም በተመሳሳይ መንገድ ነው የምትጠፉት። ልብ በሉ ኢትዮጵያ የእግዚአብሔር ሀገር ናት ሲባል ለናንተ አይገባችሁም። ያ ቀን የደረሰ እለት ግን ይቆጫቸዋል። ባይገባችሁ ነው እንጂ ኢትዮጵያዊነት ፍትህ መድኃኒት ነው። በሄዱበት ሁሉ እኮ የምትጠየቀው ስለ ስምህና አገርህ እንጂ ብሔር እኮ አይደለም። ማንንም የማንንም ብሔር ሊያንቋሽሽ አይችልም። ሁላችንም ክብራችንና ብሔራችንን እንወዳለን ማንነታችንም እናከብራለን። ኢትዮጵያዊነታችንን ግን ከእግዚአብሔር በታች ከራሳችን በላይ አድርገን ነው የምንወዳት። እናንተ ወደዳችሁን ጠላችሁን ኢትዮጵያ ያለች አይናችሁ ያየ እንደበረዶ ክምር ትቀልጣላችሁ። ታሪክ አንብቡ። ኢትዮጵያ በእግዚአብሔር ኃይል ለጠላት አንድም ቀን ተንበርካና ተሸንፋ አታውቅም። ጠላቶቿ ግን በልጆቿ ፊት ሲዋረዱ በተደጋጋሚ በታሪክ ማህደር ታይቷል። አሁንም እየታያል ሀቅ ይህ ብቻ ነው። ኢትዮጵያ ሀገራችን ጠላት አያሳጣሽ ተብላ የተመረቀች ይመስል የብዙ ጸላቶች ባለቤት ናት። የገዛ ልጆቿ ብቻ ሳይሆኑ ከእንብርቷ የሚመነጩ ወንዞችም የጠላት ፋብሪካ አድርጓታል። አባይ ወንዝ ለዘመናት ሀብቷን ጠራርጎ ለባዕዳን ያስረከበና ያበለጸገ ወንዝ ሲሆን የለየላቸው ጠላቶች ጋር ቋሚ ወዳጅ ሆነን እንድንኖር ተገደናል። እዚህ ላይ አንድ ነገር ማለት ፈልጋለሁ። በ1945 ዓመተ ምህረት በፊት የቀድሞ ንጉሰ ነገስት ቀዳማዊ ኃይለ ሥላሴ ስለ አባይ ወንዝ ልማት መሰረት ድንጋይ ሲያኖሩ እንዲህ ሲሉ ተናግረው ነበር። አባይን እንገድብ ብንል አቅም የለንም። የውጭን ዓለም እርዱን ብንል ግብጽን ላልማስቀየም ፈቃደኛ አይሆኑም። ያለን ተስፋ ቀጣዩ ትውልድ በራሱ ነው ገንዘብ የህዝባችንን ህልም እውን ያደርጋል ብለን ጽኑ እምነት አለን ሲሉ የመሰረተ ድንጋዩን በ1945 ዓመተ ምህረት አኑረዋል። እንግዲህ ይህ አፈንጋጭ ውሃ ሀገርን ህዝብን ከጠላትነት በላይ በልማትነት እንዲያገለግል ሁላችንም ጠንክረን አብረን መስራት ይጠበቅብናል። ውድ አድማጮች ሁላችንም በዚች ምድር ላይ ቋሚ ነዋሪ አይደለንም። እንመጣለን እንሄዳለን። የተፈጠረው በዚህ መልክ ነው። ስለምን እኔ ከሞትኩ ሰርዶ አይብቀል እንላለን። እኔ ከሞትኩ ሰርዶ አይብቀል እንዳለችው አህያ ይልቁንስ ስራ ሰርተን መሄድ ያለብን እንደቀድሞ አባቶች ለልጆቻችን አገርን ታሪክና ቅርጽን ተሰል ማለፍ አለብን። ለዛሬ ኖሬ ለዘላለም መሞት የለብንም። በአለም ጥሩ ነገር ቢኖር መልካም ስራ መስራት ብቻ ነው። መጥፎ ነገር የሰራ ሰው እንኳን ኖሮ ሞቶም ታሪክ ጥርሱን እየነከሰበት ይኖራል። እየኖረም የሞተ ቀርቶ ሀገር ጠልተን እንዲተን ከሞት ሁሉ ሞት ይሆንብናል። በታሪክም ሞት አለና ከምድር አረብ ከግብጽና ሱዳን በብር በቁና የተሰፈረላቸው የራሳቸውን አገር ወገን የሚጎዱና የሚወጉ ሁሉ የታሪክ ሬሳዎች ናቸው። አሁንም ይህንን ደብዳቤን ለልምምድ ለደመድም ስለ ሰማው ዜና ፍጹም ለሰሚ ጆሮ የሚቀፍ ነው። በምን ሂሳብ ነው ወልቃይትና ራያ መጪውን ምርጫ ከትግራይ ክልል ጋር የሚያደርጉት? ይህንን ጉዳይ ህገ መንግስቱም ማየውም አይመለከተውም። ወያኔዎች መሬቱን የወሰዱት ህግ ተብየው ከመጥደቁ በፊት ነው። አሁንም መሬቱም ሆነ ወያኔዎች ገቢ ስለሆኑ ይህ ጉዳይ በምንም መልኩ ምርጫው ከክልል አንድ ጋር መደረግ የለባቸውም። ለዚህ ይሆናል ሱዳን 50 ኪሎ ሜትር ገፍታ መስጊድ ገንብታ እስከምትሰግድ ዝም ልንለው አይገባም። ሆነ ተብሎ የተወጠነ ሴራ ሊሆን ይችላልና ይህም ጉዳይ ይታሰብበት እያልኩ የዛሬውን ደብዳቤ መልእክት እዚህ ላይ አበቃለሁ። ቸር ይግጠመን ሲሉ ደብዳቤያቸውን ያደረሱልን ጉልማ ከቶሮንቶ ካናዳ ናቸው።
የዛሬ የደብዳቤዎች አምድ ፕሮግራማችንን የምናጠናቅቀው አምሳሉ ወርቁ ዳኝ ከጀርመን አገር በላኩልን ደብዳቤ ይሆናል። ለፍኖተ ዴሞክራሲ ሬዲዮ የአድማጮች አምድ ሰላምታዬ ይቅደም። ብዙም የምለው የለኝም። ዜጎች በዘረኛው ሹም ተታለው ድጋፍ እንዳይሰጡት በተጀመረው ቅስቀሳ መንገድ እንድትቀጥሉ በርቱ ነው የምንለው። ወያኔን ያደቀቀው የአማራው ልዩ ኃይልና ሚሊሻ ከፍተኛ መስዋዕትነትን ከፍሎ ነው። ብራኑ ጁላ ወይም አስተራለቃ ባጫ ደበሌ ወይም ኮሎኔል አብይ አይደሉም። ስለዚህ የቄሳሩን ለቄሳር ሰጥተን አማራ ገዳዮችን አገር አድን ሳንል ቆርጠንና ምረን ልንታገላቸው ይገባል። በፍኖተ ዴሞክራሲ የምሰማው መልእክት ተስማምቶኛል ማለትም እፈልጋለሁ ሲሉ አምሳሉ ወርቁ ዳኘ ከሚዩኒክ ጀርመን አገር ደብዳቤቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ መልካም ሳምንት ደና ቆዩን።
አንቺ ፍቅር አምባ ሀገሬ አዲስ አበባ ደግብሽ ብዙ ብዙ ያየውሽ አዲስ አበባ 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 አዲስ አበባ
ይቅርታ አው ይቅርታ ይቅርታ ጠይቁ ወያኔ አንገታችንን በገመድ አስሮ ሲጎትተን እያያያችሁ ዝም ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያያችሁ ዝም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያያችሁ ዝም ወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያያችሁ እየሰማችሁ ዝም ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመስ ያደረ እያያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰውም ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ንርፍለት አው ልባችንን ወጋው ሆኖ ንርፍለት እኮ ከወያኔ በልጽኛ የተጎዳ ነው በተማሩ ውሾች አድርባይ ልክስክስ በከርሳ አደሮች ነው። እናም ይቅርታ ጠይቁ። አዘነ፣ አቀፈ፣ አፈረጠም ጣለ፣ አረዳ ሳረደ፣ ቢላም አቀበለ፣ ተሸማም ነጠቀ፣ ቅርጫ ተካፈለ፣ እጅና እግሮቹ በንጹሐኖች ደም እስከ ራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ። እና ይቅርታ ጠይቁ። ሆኖስ ከተገኘም የውያኔ ሽበት ሞሪያ ፎጣ መጠየቁ አይቀርም ይጨለማ ግፎ ብርቀን ሲመጣ ይቅርታ እንጠየቅ። እስከ መቼ ድረስ ወያኔ ሲያል ምንም ፈች ሆናችሁ ወገንን ሲያረድ ሀገር ሲበታትን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረው ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ከጥቶ በሳት ያጋየ ጆሮአችሁ እየሰማ አይናችሁ ያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ ምትሆኑ ልክ እንደ ተመኔ እሪያ ለዚህ ለበሰበሰ ባራቱም ማዘን በቃን የተባለው የፋሽስት ጥርቅም እንኳንስ ለእናንተ ለራሱም አይጠቅም። ይቅርታ ጠይቁ። አሁን ንጠቅ። እናንተ ባሪያ ሆናችሁ አትሙቱ። ይቅርታ ጠይቁ። ከህዝብ ጎን ቁሙ። አሁን ነው ሰዓት። ከፋኑ የጅብ ቆዳ ከሆነው ወያኔ አይነ ላፈር ብሎ ወሸሽ ነው ይሄኔ ስሩ ከደረቀ ትርፊት እንኳን ካጣ ከመርዛ ለጅብጥላ ወያኔ ከምኑት አረምን አይናውጣ ይሄኔ ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደስ ጎራ ፈጥሮ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል ይሄ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊቱ በጊዜው ቆረ በበደሉ ሰዓት ህዝብ ማሪ ነው አውዝብ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት ወያኔው ስራ ሳይገባ ከጉርጓን ከቀብሩ አፋፍ ላይ አሁን ላጥበሩ ከህዝብ ጎን አብሩ አብራችሁም ሳሉ አሁን ነው ግጃችሁ ካምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝብ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመድ አሁን በጨለማው ከህዝብ ወግናችሁ ይናረብኔ በቃ ካላላችሁ በደማችን ጸጥቶ ሲወገድ ጨለማ ከተንኮታኮተ ግዴው ካለፈማ ቀላ ቀሉን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተን ሞተንም እየታገልን ጌስታፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔ የማይቻልም ማሪም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጣታ ምትሆኑት ልክ እንደ ጠመሪ ይቅርታ እንጠይቅ አዎ ይቅርታ ጠይቁ